ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 24 2011 ዓ.ም ስርጭታችን ጀመረ።
መላ ኢትዮጵያ ሕዝብ በዚህ ዓመት በሄድኩበት ስፍራ ሁሉ በፍቅር በደስታ ከጎንህ ነን በሚል ስሜት የደገፋችሁኝ ወገኖቼ፣ እንዲሁም ሰኔ 16 የተሰነቀልኝን የሞት ድግስ ተሻምታችሁ በመውሰድ የሞታችሁልኝ፣ የቆሰላችሁልኝ፣ የደማችሁልኝ ወገኖቼ በዋሽንግተን ዲሲ፣ በሎስ አንጀለስ፣ በሚኒሶታ፣ ከመላ አውሮፓ የተወጣጣችሁ፣ በፍራንክፈርት በዚያ ብርድ ሙሉ ቀን መሪያችን ይመጣል እናደምጠዋለን ብላችሁ ለዘመናት ተለያይታችሁ ከነበራችሁበት ያ አስፈሪ የተራራቀ ስፍራ ድልድይ በመገንባት በአንድ ላይ ኢትዮጵያ እያላችሁ ያዜማችሁ ዲያስፖራ ወገኖች በሙሉ ያለኔ ኢትዮጵያ፣ ያለኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ።
እንዲህ ነበር ጠቅላይ ሚኒስትር አብይ አህመድ የሥልጣናቸው አንደኛ ዓመት እየታሰበ ባለበት ሥነ ሥርዓት ላይ አሁን እያደረጉ ያሉትን ንግግራቸውን የጀመሩት። በምሽቱ ዝግጅታችን ዘርዘር ላለ ዘገባ እንመለስበታለን።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁን አዳነ ፍስሐዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በሐረማያ ዩኒቨርሲቲ ተማሪዎች ከትናንትና ጀምሮ የተቃውሞ ሰልፍ እያደረጉ መሆናቸው ታውቋል። በተቃውሞው ሁለት ተማሪዎች መጎዳታቸውን የገለጹት የዩኒቨርሲቲው ፕሬዚደንት ዩኒቨርሲቲው ከአመሻሹ ጀምሮ ተረጋግቷል ብለዋል። በተቃውሞ ሰልፍ ኦሮምኛ የፌዴራል ቋንቋ እንዲሆንና ሌሎችም ጥያቄዎች መነሳታቸውን ቪኦኤ ያነጋገራቸው ሰዎች አመልክተዋል። አዲስ ቸኮል ዝርዝር አለው።
በዩኒቨርሲቲው እየተማረ የሚገኝና ስሙን መግለጽ ያልፈለገ አንድ ተማሪ ኦሮምኛ የፌዴራል የስራ ቋንቋ እንዲሆን እንዲሁም ድሬዳዋ፣ አዲስ አበባና ሀረር በኦሮሚያ ክልል ስር እንዲሆኑ፣ በወለጋ ላይ እየተተገበረ ያለው ኮማንድ ፖስት እንዲነሳ እንዲሁም የኦዴፓ ጽህፈት ቤት ኃላፊ አቶ አለሙ ስሜ እንዲነሱ የሚጠይቁ ጥያቄዎችን ይዘው ሰልፍ ወጥተው ነበር። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍ የተዘረዘሩ ጥያቄዎች ስለመነሳታቸው ጠይቀናቸው ነበር።
እኔ ላይን ባይ ላይን አላነበብኩም። እንደዚህ አይነት መንፈስ ያዘለ ሰልፍ እንደነበረ ነው ልጆቹ አሰምተዋል ብሎ ያሉት። ይሄ ግን 100% የተማሪው ሙሉ በሙሉ ድምፅ ለማለት ሊያስቸግር ይችላል።
በሁለቱ ቀናት በአጠቃላይ ስለተፈጠረው ነገርም ዶክተር ጀማል እንዲህ ይላሉ።
ፍቃድ ባይኖርም ወጡ። ከወጡ ይሁን ጠብቁ ብለናቸው የጸጥታ አካላቶች እየጠበቁ ነበረ። ወጥተው ሲመለሱ አካባቢ አንድ ልጅ ፖሊስ ጋር በተፈጠረ ግጭት ትንሽ ይጎዳል። ያ የልጆችን ኢሞሽን ቀይሮ አስለቃሽ ጭስ ምናምን እነሱም ድንጋይ መወርወር ሆነ። እኛም በመሀል ገብተን አካሉም አስለቃሽ ጭሱ እንዲያቆም ተማሪዎቹም ድንጋይ እንዲያቆሙ የተማሪዎች ህብረት በኩል እንዲያቆሙ አደረግን። ማታውኑ በዛ መልኩ ተረጋግቶ አደረ። ያ የተመታውንም ልጅ እኔና ባልደረባዬ ሄደን ሀረር ሆስፒታል አየነው። ጭንቅላት መፈንከት ነው። ልጁንም አናግረነዋል በአካል። ዛሬ ጠዋት ቀጠለ እንግዲህ ጎማ የመቃጠል ነገር ነበረ። አሁን ደህና ነን። አሁን ያለው ሁኔታ በጣም ደህና ነው።
ጥያቄው በዛሬ ዕለትም የቀጠለ ሲሆን ዛሬ ከሰዓት ላይ የዩኒቨርሲቲው ፕሬዚዳንት ከተማሪዎች ጋር ውይይት ማድረጋቸውን፣ በውይይቱም ትምህርት ለመጀመር የሚፈልጉ ተማሪዎች መኖራቸውን፣ ሆኖም የተወሰኑ ተማሪዎች እንደሚከለክሏቸው መናገራቸውን ዶክተር ጀማል ተናግረዋል። ለአሜሪካ ድምፅ አዲስ ቸኮል ነኝ፣ ጅጅጋ።
አመሰግናለሁ አዲስ። በደቡብ አፍሪካ ደርባን ከተማ አካባቢ የሌሎች የአፍሪካ ሀገሮች ዜጎችን ኢላማ ባደረገ ጥቃት ኢትዮጵያውያን ላይ ጉዳት መድረሱን በአካባቢው የሚኖሩ ኢትዮጵያውያን ገለጹ። ባለፈው ሳምንት በጀመረው ጥቃት ደርባን አካባቢ ማንዲኒ በምትባል ቦታ የኢትዮጵያውያን ሱቆች መዘረፋቸውን ተናግረዋል። ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳዩን በመከታተል ላይ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባ አለው።
አቶ አንተነህ ጥቃቱ ተፈጽመዋል በተባለው ቦታ ለ11 ዓመት ኖሩ ኢትዮጵያዊ ናቸው።
በአብዛኛው የተገዱ የተዘረፉ ካሉ የአንደኛው ሱቁ ኮንቴነር ነበር። ኮንቴነሩ ተቃጥሏል። እንግዲህ በሰው ህይወት የደረሰ አይደለም በአሁኑ ማለት ነው። ሁሉም ደግሞ ይጠናቀቃል። ስለዚህ ያህል ዝርፋ ሲወጡም ያው አይከላከሉም። ግን ብሎ ነው እነሱ ዞ የሚሄዱት እንጂ ፖሊሶች ባዘኛ አይከላከሉም።
አቶ ዮሴፍ የተባሉ በማንዲን የሚኖሩ ኢትዮጵያዊን የጥቃቱ መነሻን ጠይቄያቸው ነበር።
አካባቢው ዳኛ አለ። አሁን ሲጠየቁ ይህንን ድርጊት የምትፈጽመው ለምንድን ነው ብሎ ሲጠየቅ እሱ ካልተነሳ ይቀጥላል የሚለውን ነው። ድርጅቶች ፋብሪካ ተቃጥሏል። አሁን የተጎዱት የእኛ ሰዎች በዛ ምክንያት የእኛ ሰዎች ሹፓቸው ተቃጠለ አለ፣ እቃቸው የተዘረፈ አለ። ቦታውን ለቆ አሁን ከተማ ውስጥ ተጠልሎ ነው ያሉት። ንብረት የተወሰደባቸውም አሉ ሰዎቹ።
አቶ አንተነ ጥቃቱ አሁን ጋብ ቢልም በስጋት እንዳሉ ከተናገሩ በኋላ በፕሪቶሪያ የሚገኘውን የኢትዮጵያን ኤምባሲን ወቅሰዋል። በፕሪቶሪያ የሚገኘው የኢትዮጵያ ቆንጽላ ጽህፈት ቤት ስለ ጥቃቱ የሀገሩ የውጭ ጉዳይ ቢሮ በደቡብ አፍሪካ ለሚገኙ ዲፕሎማቲክ ማህበረሰብ ማብራሪያ መስጠቱን አስታውቋል። ኤምባሲው የደቡብ አፍሪካ መንግስት በመድረኩ ጥቃቱን እንደሚያወግዝ መግለጹንና ጉዳዩን የሚከታተል አንድ አካል ማቋቋምንም አድርጓል ብለዋል። በሀገሩ የሚኖሩ ኢትዮጵያውያንም ወቅቱ የምርጫ ሰሞን በመሆኑ አስፈላጊውን መጠንቀቅ ያደርጉ ዘንድ ኤምባሲው አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ፕሬዚዳንት ዶናልድ ትራምፕ ዛሬ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ የንስ ስቶልተንበርግ ጋር በዋይት ሀውስ ተገናኝተው ይነጋገራሉ። ፕሬዚደንት ትራምፕ የሚነቅፉት ኔቶ አባል ሀገሮች የድርጅቱን 70ኛ ዓመት በዓል በያዝነው ሳምንት በዋሽንግተን ያከብራሉ። ትራምፕ የኔቶ አባል ሀገሮች በመከላከያ ኃይል ላይ ብዙም ወጪ ሳይመድቡ በዩናይትድ ስቴትስ ላይ ይተማመናሉ በማለት ሲነቁ ቆይተዋል። ከሶስት ዓመታት በፊት ለፕሬዚዳንትነት በተወዳደሩበት ወቅት ኔቶ ጊዜ አልፎበታል ማለታቸው ብዙዎችን አስገርሞ ነበር። የኔቶ አባል ሀገሮች የውጭ ጉዳይ ሚኒስትሮች በያዝነው ሳምንት በዋሽንግተን ለመነጋገር በተሰባሰቡበት በአሁኑ ወቅት አብዛኞቹ አሜሪካውያን የውጭ ፖሊሲ ጠበብት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት በታሪክ እጅግ ስኬታማ ከሆኑ ወታደራዊ ውህደቶች አንዱ ነው በማለት አሞግሰውታል። ገና አስፈላጊ ድርጅት መሆኑንም አስገንዝበዋል።
በዩናይትድ ስቴትስ የሚደገፉ ኃይሎች በእስላማዊ መንግሥት ቡድን ላይ ድል አግኝተናል ካሉ ከአንድ ሳምንት በላይ ያለፈ ቢሆንም ከሽብሩ ቡድን የመጨረሻ ምሽጉን ለማስለቀቅ እየተዋጉ ናቸው። ባግሁስ በምትባለው የሰሜን ኮሪያ ምስራቅ ከተማ እየተካሄደ ባለው የማጽዳት ውጊያና ውጊያውን ያላቆሙትን የጽንፈኛውን ቡድን አማጽያን ማደንን ያካትታል ሲል የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ዛሬ በትዊተር ጠቁመዋል። አሁንም ቢሆን በባግሁዝ ተራራ አካባቢ ባሉት ዋሻዎች ውስጥ የተደበቁ የእስላማዊ መንግሥት ነኝ የሚለው ቡድን አማጽያን አሉ ሲሉ ቃል አቀባይ ሙስጠፋ ባሊ ገልጸዋል። ለንደን የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን በበኩሉ ከ4000 እስከ 5000 የሚደርሱ የጽንፈኛው ቡድን አማጽያን የሶሪያ ዲሞክራሲያዊ ኃይሎች በሚቆጣጠሯቸው ቦታዎች ሳይኖሩ አይቀሩም ብሏል።
ከፍተኛ የትራምፕ አስተዳደር ባለሥልጣኖች ቢያንስ 25 ለሚሆኑ የመንግሥት የጸጥታ ተአማኒነት ፈቃድ ለተነፈጋቸው ሰዎች ኦፊሴላዊ የብሔራዊ ጸጥታ ብቃት ፈቃድ መስጠታቸውን ውስጥ አዋቂ ሰው ለሀገሪቱ ምክር ቤት መርማሪዎች ተናግረዋል። ትሬሻ ኒውበልድ የተባሉት ውስጥ አዋቂ የጸጥታ ተአማኒነት መርማሪዎች ፈቃድ እንዲነፈጋቸው ሐሳብ ቢያቀርቡም ቢያንስ 25 የሚሆኑ ሰዎች ፈቃድ እንደተሰጣቸው ገልጸዋል። ከእነሱም መካከል ሁለት ስማቸው ያልተገለጸ ከፍተኛ የዋይት ሀውስ ባለሥልጣኖች፣ የመንግሥት ኮንትራት ሠራተኞችና በፕሬዚደንት ዶናልድ ትራምፕ ጽህፈት ቤት የሚሰሩ ረዳት ሠራተኞች እንደሚገኙባቸው ውስጥ አዋቂዋ ተናግረዋል። ኒውቦል ለ18 ዓመታት ያህል በዲሞክራትና ሪፑብሊካውያን ፕሬዚዳንቶች ስር በጸጥታ ተአማኒነት ምርመራ ሂደት ያገለገሉ ናቸው። ፕሬዚደንት ትራምፕ የጸጥታ ምርመራ ፈቃድ በመስጠት ረገድ የጉዳዩ ባለሙያዎች ውሳኔን የመሻር ፕሬዚዳንታዊ ስልጣን ቢኖራቸውም የተወሰዱ ውሳኔዎች ሁሉ ለሀገሪቱ ብሔራዊ ጸጥታ ይጠቅማሉ ማለት አይደለም ሲሉ ኒውቦልድ አስገንዝበዋል። ከፍተኛ የትራምፕ አስተዳደር ባለሥልጣኖች የብሔራዊ ጸጥታ ተአማኒነት ፈቃድ የሰጧቸው ሰዎች ለፈቃድ የማይመጥኑ ከባድ ግድፈቶች የነበሯቸው ሲሉ ኒውቦልድ ለመርማሪዎች መናገራቸውን የምክር ቤት ኮሚቴ ሊቀመንበር ኤሊዣ ካሚንስ ገልጸዋል። ከግድፈቶቹ መካከል የውጭ ሀገራት ተጽዕኖዎችን፣ የጥቅም መጋጨትን፣ የግል ባህሪን፣ የገንዘብ ችግርን፣ የሱስ አስያዥ እጽ ተጠቃሚነትንና ከወንጀል ጋር የተያዙ ከባድ ጉድለቶችን እንደሚያካትቱ የምክር ቤት ኮሚቴው ሊቀመንበር ጠቁመዋል።
የአየር ንብረት ለውጥ ግጭትና የኢኮኖሚ አለመረጋጋት ባለፈው ዓመት በዓለም ዙሪያ ከ113 ሚሊዮን በላይ በሚሆኑ ሰዎች ላይ የምግብ እጥረት ማስከተላቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት የምግብና የግብርና ድርጅት የምግብ ቀውሱን አስመልክቶ ያወጣው ዓመታዊ ሪፖርት የምግብ እጥረት ከገጠማቸው 53 ሀገሮች አስቸኳይ የምግብ ረድኤት የሚያስፈልጋቸው የመን መሆኗን፣ ከዚያም ኮንጎ ዲሞክራሲያዊት ሪፐብሊክና አፍጋኒስታን መሆናቸውን ጠቁመዋል። የምግብና የግብርና ድርጅቱ ሪፖርት እንደሚለው የምግብ እጥረት የገጠማቸው ሰዎች ብዛት 100 ሚሊዮን ሲደርስ ለሶስተኛ ተከታታይ ዓመት መሆኑ ነው። በእርግጥ ከሁለት ዓመታት በፊት ከነበረው 124 ሚሊዮን ሻል ማለቱን ግን ኤፍኤኦ ጠቁሟል። አንዳንድ ሀገሮች ብዙም በድርቅና በጎርፍ መጥለቅለቅ እንዳልተጎዱ ጥናቱ አመልክቷል። ለዜናው የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በፌስቡክ ላይቭ ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 24/2011 ዓ.ም ምሽት ፕሮግራም ነው።
ለውጡ ምን መምስል አለበት፣ ምን አይነት ለውጥ አለበት በሚለው ላይ አይ ቲንክ ብዙዎቻችን ምንሱ ይመስለኛል። እናስባት፣ አገር ሁላችንንም በኩል ታይናለች ወይ? እኩል ታስተናግደናለች ወይ?
ሁለቱም ተናጋሪዎች በግለሰብ ላይ ያጠነጠነ ለውጥ አያስፈልግም የሚሉት ወይም በሀሳብ ለምን የማይስማማበት የለም። ይሁንና ግለሰቦች እንደ መሪ የትም ሀገር በተደረጉ ህብረተሰባዊ ለውጦች ይሁን ጦርነቶች ይሁን መሪዎች የሚጫወቱት ሚና እጅግ አስፈላጊ ነው።
ምንም ለውጥ የለም አላልኩም። ሀገሪቱን የሚያሻግር ለውጥ ግን የለም ነው እያልኩ ያለሁት። በሁለቱ መሀል ልዩነት አለ። በአሁኑ ወቅት በኢትዮጵያ ውስጥ መሸጋሸግ ነው እንጂ መሸጋገር የለም ብዬ አምናለሁ።
ዶክተር ሽመልስ ቦንሳ በዩናይትድ ስቴትስ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ ናቸው። የዋሽንግተኑ አቶ ግዛው ለገሰ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁ ናቸው። አቶ ቴዎድሮስ ጸጋዬ ደግሞ የርዕዮት ሚዲያ ዋና ሥራ አስኪያጅና ጋዜጠኛ ነው። በወቅታዊ ጉዳዮች ላይ ባተኮረ ውይይት በምሽቱ ዝግጅታችን ሰፋ ላለው ውይይታቸው ይመለሳሉ።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በዚህ በአሁኑ ሰዓት የጠቅላይ ሚኒስትር አብይ አህመድ አንደኛ ዓመት ወይም ደግሞ ያለፈው አንድ ዓመት ጉዞ የሚታሰብበት ሥነ ሥርዓት አዲስ አበባ ላይ እየተካሄደ ነው። ጠቅላይ ሚኒስትሩም ንግግር እያደረጉ ናቸው። በስፍራው እስክንድር ፍሬው ይገኛል። እስክንድር ዘገባውን እያጠናቀረ ነው። የእስክንድር ዘገባ እንደተጠናቀቀ ወይም ደግሞ በስልክ መስመራችን ላይ እንዳገኘ ነው ይዘነው እንመለሳለን። ሰፋ ላለ ዘገባው የዕለቱ አብይ ርዕስ ነው። የጠቅላይ ሚኒስትሩ የአንድ ዓመት ጉዞ መታሰቢያ ሥነ ሥርዓት የምሽቱ የመጽሔት ርዕሳችን ወደ ኢትዮጵያ ሶማሌ ክልል ይወስደናል። የኢትዮጵያ ሶማሌ ሕዝብ ዲሞክራሲያዊ ፓርቲ ኢሶህዴፓ አስረኛ ድርጅታዊ ጉባኤውን ዛሬ ጅጅጋ ከተማ ላይ ጀምሯል። ፓርቲው ወጣቶችንና ምሁራንን ወደፊት የማምጣት ሐሳብ እንዳለው በጉባኤው ላይ ንግግር ያደረጉት ሊቀመንበሩ አቶ አህመድ ሽዴ ገልጸዋል። የኢህአደግ ጽህፈት ቤት፣ የኢህአደግ አባል ድርጅቶችና የአጋር ፓርቲዎች እንዲሁም የጅቡቲና የሶማሌላንድ የፖለቲካ መሪዎች የአጋርነት ንግግር አድርገዋል። በዚሁ የዛሬ መክፈቻ መድረክ ላይ ሁለንተናዊ ለውጥ ለክልሉ ልማት፣ ፍትህና አንድነት የሚል መሪ ቃል ተንጸባርቋል። አዲስ ቸኮል ከጅጅጋ ተጨማሪ አለው።
የኢሶዴፓ ሊቀመንበር አቶ አህመድ ሽዴ በፓርቲያቸው አስረኛ ድርጅታዊ ጉባኤ ላይ እንደተናገሩት ፓርቲያቸው ወጣቶችና ምሁራን ወደፊት በማምጣት የህብረተሰቡን ፍላጎት ለማርካት ይሰራል ብለዋል።
ህዝቢ ጋር ሀደባ ergoyin kashirwayna hatobna hizbiga
partiu ekonomiyawna politikay chigirochin lemaqraf yemiyaschil program biloro betegbar gin yihenin yemayekketelu amararoch tesegzegobet sileneber hizbay amenita liyatanna kililum chigirus ligababaqtso neber bilawal ballefut 20 amatat yetesherasheron hizbay amenita meliso lemegenbat ballefut 7 torat tiratoch medderegachewunna bekefil utet yetegenyu mohonachewunm ato amer tenagrewal ba10ኛው ድርጅታዊ ጉባኤ የፓርቲውን ፕሮግራሞችና ደንቦች ጠንቅቀው የሚያውቁ ወጣቶችና ምሁራንን ወደፊት በማምጣት መሰረታዊ ለውጥ ለማድረግ ጥረት እንደሚደረግም አክለው ተናግረዋል። በዚህ ጉባኤ ላይ ያጋርነት መልእክት ያስተላለፉት የኢያዲግ ጽፈት ቤት ኃላፊ አቶ ብናልፍ አንዷለም ኢሶዴፓ ከክልል አልፎ ሀገራዊ ሚናውን ሊወጣ የሚችልበት እድል ስለመኖሩ ተናግረዋል።
አልፎ አልፎ የሚያጋጥሙ ችግሮች ሁሉም ባይባል ድርጅታችን ኢያዲግ የራሱንም ሆነ ያገር ድርጅቶችን ነጻነት በመጠበቅ በትብብርና በቅንጅት ሲሰራ መቆየቱ ይታወሳል። ስካውን በመጣንበት ጉዞ ኢያዴግ ከአጋር ድርጅቶች ጋር በአጋርነት ሲሰራ የቆየ ቢሆንም ይህ አካሄድ ከዚህ በኋላ መቀጠል አለበት ብሎ ያምናል። 11ኛው የኢያዴግ ድርጅታዊ ጉባኤ ባሳለፈው ውሳኔ መሰረት ኢያዴግን አጋር ድርጅቶችን በማካተት ወደ አንድ ህብረ ብሔራዊ ሀገራዊ ፓርቲ የመቀየሩ ሂደት እየተፋጠነ ይገኛል። ስለሆነም የመጪው ዘመን ግንኙነታችን ያጋርነት ሳይሆን ያንድ ሀገራዊ ፓርቲ አካላት እንደሚሆን ይተበቃል። አንድ ሀገራዊ ፓርቲ በሚመሰረትበት ወቅት ካሁን በፊት የነበሩ ክስተቶችን በመዝጋት ሁሉም የሀገራችን ህዝቦች እና ዜጎች በሀገራቸው ጉዳይ እኩል የሚሳተፉበትን አዲስ ምዕራፍ ይከፍታል። ስለሆነም ለዚህ ታላቅ ሀገራዊ ስኬት ኢሶዴፓ በቁርጠኝነት እንደሚንቀሳቀስ በሙሉ ልብ እንተማመናለን።
የአማራ ዲሞክራሲያዊ ፓርቲ አመራርና የክልሉ ምክትል ርዕሰ መስተዳድር የሆኑት አቶ ላቃያሌ በበኩላቸው አማራና ሶማሌ ከሌሎች ኢትዮጵያውያን ጋር ሆኖ ለሀገራዊ ሉዓላዊነት ያበረከቱትን አስተዋጽኦ የዘረዘሩ ሲሆን ክልሉ ለአማራ ክልል ደራሽ በመሆኑም አመስግነውታል።
የሶማሌ ክልል ህዝብ የበረታታ ባህልና እሴቶች ባለቤት ያለውን አካፍሎ የሚያበላ ደግ ህዝብ ነው። ዛሬም እንደ ትላንቱ በተለያየ ጊዜ በሀገራችን ለሚያጋጥሙ ችግሮች ፈጥኖ ደራሽና የመፍትሄ አካል ነው። ለአብነትም በዚህ ወቅት ከተለያዩ አካባቢዎች በተለያዩ ምክንያቶች ከቀያቸው ተፈናቅለው በጊዜያዊ መጠለያ ጣቢያዎች የሚገኙ የአማራ ህዝቦችን ለማቋቋም የአማራ ልማት ማህበር ያቀረበውን የድጋፍ ጥሪ ተቀብሎ የሶማሌ ክልል ህዝብና መንግስት የማቋቋሚያ ድጋፍ ማድረጉን መጥቀስ ይቻላል። በዚሁ አጋጣሚ ለዘላለም ለማይረሳው ድጋፋችሁ የአማራ ብሔራዊ ክልላዊ መንግስትና ህዝብ ከልብ የመነጨ ምስጋና ያቀርብላችኋል።
የኦዴፓ ጽህፈት ቤት ኃላፊው አቶ አለሙ ስሜ በበኩላቸው ለዘመናት የዘለቀ የአብሮነት ታሪክ ያላቸው የሁለቱን ህዝቦች ታሪክ በአዲስ ምዕራፍ ለማስቀጠል ቁርጠኛ የሆኑ አመራሮች በሁለቱም ወገን ስልጣን የዋዙበት ወቅት ነው ብለዋል።
ከሁለቱ ህዝቦች ግንኙነት ታሪካዊ ዳራ ጋር የማይሄዱና በብልሹ አመራሮችና ዘራፊዎች የሰበካ ውጤት የሆኑ የግጭትና ጥላቻ ዘመቻዎች በሁለቱ ህዝቦች የተባበረ ክንድ ከስሞ ይህን በመሰለ መድረክ ላይ ስለ ጋራ ሰላምና ብልጽግና የሚመክር ጉባኤ ማካሄድ መቃታችን ከድል በላይ ድል ነው።
ህወሓትን በመወከል ንግግር ያደረጉት ዶክተር ኪዳነ ማርያም በርሄ በበኩላቸው የሶዴፓ የፌዴራሊዝም ጠበቃ ከመሆኑ አንጻር አሁን ያሉ ችግሮችንም ለመቅረፍ የበኩሉን ጥረት እንዲያደርግ ጥሪ አቅርበዋል።
ባለፈው አንድ ዓመት ኢህአዴግ የተሃድሶ ጊዜ በአንድ በኩል ተስፋን የሚሰጡ ትልልቅ ስራዎች የተከናወኑ ሲሆን በሌላ በኩል ስጋትን የፈጠሩ የፖለቲካ አለመረጋጋትና የሰላም መጥፋት ማለትም የእርስ በርስ ግጭቶች፣ ንብረት ማውደም፣ ማፈናቀል፣ ስርዓት አልበኝነት መስፈን፣ የንጹሃን ህይወት ማለፍና አካል መጉደል ከዚህ በፊት ታይቶ በማይታወቅ መልኩ የተስተናገደበት ዓመት እንደነበረ ሁላችን የምናውቀው እውነታ ነው። በተለይም የሶማሌ ህዝብ ከሌሎች ብሔረሰቦችና ህዝቦች ጋር በመሆን በመራር ተጋድሎና በከፈለው አኩሪ መስዋዕትነት የተጎናጸፈውን እና ራሱን በራሱ ለማስተዳደር ያስቻለውንና በሶማሌ ህዝብ ደም ስር የሰረጸው ህገ መንግስታዊ ፌዴራላዊ ስርዓቱ የሚያኮርሱ ምልክቶች እየተስተዋሉ ናቸው። በተጨማሪ ሀገራችን በልማታዊ ዲሞክራሲያዊ መስመር እየተመራ ባለፉት ሁለት አስርት ዓመታት ፈጣን የኢኮኖሚ እድገት እያስመዘገበች መምጣቷ ዓለም የሚያውቀው ሀቅ ሲሆን ባለፉት ዓመታት የተከሰተውን የፖለቲካ አለመረጋጋትና የሰላም መጥፋትን ተከትሎ የሀገራችን ኢኮኖሚ የእድገት ምጣኔ በከፍተኛ ደረጃ እያሽቆለቆለ ይገኛል። ይገኛል። የእነዚህን ውስብስብ ችግሮች ድምር ውጤት የሀገራችን ህልውና እየተፈታተነ ይገኛል። ስለሆነም ሁሉም ብሔሮች፣ ብሔረሰቦችና ህዝቦች እንዲሁም ዜጎች የመፍትሄው አካል በመሆን ሀገራችንን በጋራ ልንታደጋት ይገባል።
በሐዋሳው ኢህአዲግ ጉባኤ የኢህአዲግ አባልና አጋር ፓርቲዎች ተጣምረው አንድ ሀገራዊ ፓርቲ እንደሚመሰርቱ ይፋ መደረጉን ተከትሎ የጥምረቱ ጊዜ ፈጥኖ ይካሄዳል በሚል ታሳቢ የኢሶዴፓ ድርጅታዊ ጉባኤ መራዘሙ ሲናገር ነበር። ዛሬ በተከፈተው ጉባኤ 2500 ተሳታፊዎች የተገኙ ሲሆን ከእነኚህ መካከል 700ዎቹ ድምፅ መስጠት የሚችሉ ናቸው። ለሶስት ቀናት ቆይታ እንደሚኖረው የተነገረው ይህ ጉባኤ የአመራር ለውጦች ሊያስከትል እንደሚችልም ይጠበቃል። ለአሜሪካ ድምፅ አዲስ ቸኮል ጅጅጋ።
አዲስ ቸኮልን ለዘገባው እናመሰግናለን። በጋሞ ዞን ሜሎ ወረዳና ባስኬቶ ልዩ ወረዳ የማንነት ግጭት ምክንያት የተፈናቀሉ ከ37,000 በላይ የባስኬቶ ልዩ ወረዳ ተፈናቃዮች በረሃብ እየተሰቃዩ መሆናቸውን ገለጹ። ሰብአዊ ድጋፍ ተቋርጦ እንደነበር የወረዳው አስተዳዳሪ ገልጸው በአካባቢው አሁንም የጸጥታ ችግር ስላለ ተፈናቃዮችን ወደ ቀያቸው ለመመለስ መቸገራቸውን አመልክተዋል። ተፈናቃዮቹ በቂ ድጋፍ እንደማይደረግላቸውና እስካሁን በምግብ እጥረት 7 ህጻናት መሞታቸውን አስተዳዳሪው ገልጸዋል። በቂ ትኩረት ባለመሰጠቱ የሰብአዊ ድጋፍ አቅርቦት የተቋረጠ መሆኑን ያሳወቀው የደቡብ ክልል አደጋ ስጋት ስራ አመራር ለተፈናቃዮቹ ድጋፍ የማድረግና ወደ ቀያቸው ለመመለስ የሚያስችል ስራ እየተከናወነ ነው ብሏል። የሐዋሳው ሪፖርተራችን ዮናታን ዘዲዮስ ዝርዝሩን ይዟል።
በጉፋ ዞን ሜሎ ወረዳና ባስኬቶ ልዩ ወረዳ ህዝቦች መካከል የማንነት ግጭት ተፈጠረው ጥቅምት 2011 ዓ.ም ተመረጠ ሲሆን በዚያ አለመረጋጋት 16,000 ሰዎች ተፈናቅለዋል። ግጭቱ የፈጠነ መፍትሄ ባለማግኘቱ ምክንያት የተፈናቀሉትን ጨምሮ ቁጥሩ አሁን ከ37,800 በላይ መድረሱና በመለኮዛ ወረዳም ከ3,000 በላይ አባወራዎች መፈናቀላቸው ታውቋል። ተፈናቅለው በየቦታው ያሉ ሰዎችም በራብ የተሰቃዩ መሆናቸውን ከመጥለያ ጣቢያ ያነጋገርናቸው አቶ ዳንኤል ግርማ ገልጿል።
የተጠለሉበት ቦታ ለሰው ልጅ የሚያስፈልግ ነገሮች ምቹ ያልሆኑባቸው አካባቢዎች ላይ ነው፣ ቆላማ የሆነ አካባቢ ላይ ነው የተጠለሉት። ስለዚህ በጣም በርካታ ችግር እየደረሰባቸው ነው። የወረዳው መንግስት አቅም የቻለውን ነገር ሁሉ እያደረገ ነበር፣ ግን አሁን ከወረዳው መንግስት አቅም በላይ ሆኖ
ተፈናቅለው በየመጠለያ ጣቢያ ያሉ የባስኬቶ ብሔረሰብ ተወላጆች በቂ ትኩረት እንዳልተሰጣቸው የመናገር አቤቱታ እያሰሙ ናቸው። ከመሎ ወረዳ ተፈናቅለው ባስኬቶ ወረዳ ከሚገኙ 6 መጠለያ ጣቢያዎች ውስጥ በአንደኛው ተጠልሎ የሚገኙት አቶ ጳውሎስ ቁጫዶም እናቶችና ህጻናት በምግብ በውሃና በመጠለያ ችግር እየሞቱ እንደሆነም ተናግሯል።
ያው ስሜቱ ነው የሞቱት። አንድ ወላድ እናት ሁለቱ መንታ ወንዳ ያው ቀለብ ምናምናታ ያው ደክማ አንድ እናት ሞታለች።
የወረዳው አስተዳዳሪ አቶ ሳሙኤል ደሳለኝ የክልሉ መንግስት ለተፈናቃዮች ሲያደርግ የነበረው እርዳታ በቂ እንዳልነበረ አመልክተው በወረዳውና በክልሉ መካከል በተፈጠረ አለመግባባት ድጋፉ ለሁለት ወር ተቋርጦ መቆይቱን ተናግሯል። ሰሞኑን በተደረገ ግፊትና ርብርብ የክልሉ መንግስትና ረጅ ድርጅቶች የምግብና ምግብ ነክ ያልሆኑ እርዳታ እያቀረቡ መሆናቸውን አቶ ሳሙኤል ገልጸዋል።
ይህ ተፈናቃይ የተወሰኑ ድጋፎች በተቆራረጠ መልኩም ቢሆን እየተደረገ ነው ቆየው። ህዳር ወር ላይ ለ16,000 ተፈናቃይ የመጣ ቁሳቁስም የተወሰኑ የምግብ አይነቶችም ሌሎች ነገሮች አሉ። ያን ሲጠቀሙ ቆይተው በመሀል ለሁለት ወር ያክል ተቋርጧል። ይህንን ለክልልም በተደጋጋሚ ሪፖርት አድርገን ሰው ወደ ቀየው መመለስ አለበት እንጂ እርዳታ መቅረብ አለበትም የሚል አይነት አቋም ነበረና ሰው እስካልተመለሰ ድረስ የግድ መቅረብ አለበት የሚል ብዙ ክርክሮች ነበሩና መጨረሻ ላይ ህዳር ላይ የመጣው ቆይቶ የካቲት ወር ላይ ነው የመጣ። ስለዚህ የካቲት ወር ላይ የመጣውን አሁን እየተጠቀሙ የቆዩበት ሁኔታ ነበረና አሁን ትናንት ወደ 7 ተሳቢ የገባ የምግብ ሌሎች አንዳንድ ነገሮች አሉ። እሱን ወደ ታች ወደ ተፈናቃይ የማውረድ ስራ እየሰራን ነው የቆየ ነው።
ለተፈናቀሉ ዜጎች በቂ ድጋፍ ስለማይደረግ መጎዳታቸውና እስካሁንም በምግብ እጥረት 7 ህጻናት መሞታቸውን ለቪኦኤ ገልጿል። በዘላቅነት ወደ ቀያቸው ለመመለስ የጸጥታ ችግር አሁንም መኖሩን ተናግሯል።
የተፈናቃዩን ቁጥር መሰረት ያደረገ ሬሽን እና ሌሎች ድጋፎች እየተደረገ ካለመሆኑ የተነሳ ረሃብ አለ። ህጻናት ሲሪየስ ለተጎዱበት ሁኔታዎች አሉ። እስካሁን ድረስ ሆስፒታል ላይ የተለያየ ሕክምና እየተደረገላቸው ያሉም አሉ። በጤና ጣቢያዎችም በተመሳሳይ መልኩ ድጋፍ እየተደረገ ህጻናቶች አሉ። እንግዲህ ሪፖርቱን የሚያሳየው አጠቃላይ ከተፈናቃዮች ያገኘ ነው ከሰባት በላይ መሆኑ ህጻናት ወጥ እንዳለፈ ነው። ስለዚህ አሁን ላይ በድር ጉዳይ ላይ የተለያዩ ረጂ ድርጅቶችም ኮሚኒኬት እያደረጉን ናቸው። አሁን እየገባ ያለውንም ወደ ታች የማውረዱን ስራ እየሰራን ነው። በቀጣይ ድንገት አቴንሽን አግኝቷል ብዬ ነው የማስበው። በፊት ያው ጉዳዩ እንዲወጣም አይፈልግም ነበር እና አሁን መንግስትም ጉዳዩን አውቆት ድጋፍ እያደረገ ስለሆነ እኔ ከዚህ በኋላ ችግሩ ሊቀረፍ ይችላል የሚል እምነት አለኝ።
በባስኬቶና በመሎኮዛ ወረዳዎች ተፈናቅለው ውጭ ላሉ ሰዎች የሚውል የእርዳታ ምግብ እየተጓጓዘ መሆኑን የደቡብ ክልል የአደጋ ስጋት ስራ አመራር ምክትል ኃላፊ አቶ አበራ ውላ ገልጿል። ችግሩን በዘላቂነት ለመፍታት በሁሉም የክልሉ አካባቢዎች እንቅስቃሴ መጀመሩን አቶ አበራ ጠቁሞ የህግ የበላይነትን የማስከበር ስራም ጎን ለጎን እየተከናወነ መሆኑን ተናግሯል።
ተፈናቃዮችን ወደ ቀዬው ለማስመለስ በሚደረገው ጥረት እነሱም የዛው አካል ናቸው። ከዛ ውጭ ደግሞ እነዚህ ዜጎች ወደ ቀያቸው ሲመለሱ አንደኛ አስቀድሞ የህግ የበላይነት ገፊ ኃይል በቁጥጥር ስር እንዲሆን የማድረግ ስራ ይሰራል። ከዛ ውጭ ደግሞ ለመጠለያ ቤታቸው ለተፈናቀለባቸው ዜጎች እንግዲህ የመጠለያ በህብረተሰቡም ሆነ በመንግስት የመልሶ ማቋቋም ስራ ይሰራል። ዘላቂ የሆነ ሰላም ሁኔታ እንዲፈጠር ይደረጋል። ይሄ በሁሉም አካባቢዎች ነው። ለእነሱ ተለይቶ የሚቀር ነገር የለም። ለእነሱ ተለይቶ የሚሰራ ነገር የለም። እንግዲህ እንዳጠቃላይ ሁሉንም ተፈናቃዮች በሚመለከት ሰብአዊ ድጋፉን ከማቅረብ ጎን ለጎን ይሄ ስራ ነው የሚሰራ እና እንዳጠቃላይ እንደ ክልል ይሄ ነው እየተሰራ ያለው።
የቀረበውን ድጋፍ በመጠን ማወቅ እንችላለን? ድጋፍ እየቀረበ ነው እንዱ ከማለት ይልቅ ምን ያህል ድጋፍ ነው እየቀረበ ያለው ለባስኬቶ ተፈናቃዮች?
እኔ አሁን ከቢሮ ውጭ መስክ ከሪም ገና አሁን ዘወት ባለውበት ነው እኔ የምጠይቀኝና አላቅም። እሱን በሚመለከት በመጠን ሊገልጽ ላሳውቀ አልችልም።
በደቡብ ክልል በነበሩ ግጭቶችና በሰላማዊ ሰዎች ላይ በተከፈቱ ጥቃቶች ምክንያት የተፈናቀሉ ከ400,000 በላይ ሰዎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው መገለጹ ቀደም ሲልም ተዘግቧል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። የጠቅላይ ሚኒስትር አብይ አህመድ የሥልጣናቸው አንደኛ ዓመት የታሰበበት ሥነ ሥርዓት ዛሬ በሚሊኒየም አዳራሽ አዲስ አበባ ውስጥ ተከናውኗል። ከጥቂት ደቂቃዎች በፊት ተፈጽሟል ሥነ ሥርዓቱ። ሰው አሁን አዳራሹን ለቆ እየወጣ እንደሆነ ምሽቱን ሁሉ ሥነ ሥርዓቱን እየተከታተለ የቆየው የአዲስ አበባ ሪፖርተራችን እስክንድር ፍሬው ነግሮኛል። እስክንድር አሁንም መስመር ላይ ነው ያለው። እንደምን አመሸህ እስክንድር?
እንደምናመሽህ ሰለሞን።
እግዚአብሔር ይመስገን። እስቲ ይሄ ስነ ስርዓት እንግዲህ ከሰዓት በኋላ ጀምሮ ነው የተጠራውና ሰውም በዚያ ተገኝቶ የነበረው ምን ይመስል ነበር? እስቲ አጠቃላይ ሁኔታውን ንገረኝ፣ ከአጀማመሩ ጀምሮ እስከ ጠቅላይ ሚኒስትሩ ንግግር ያለው ሁኔታ የነበረው ሁኔታ።
እንግዲህ ሰለሞን፣ ይህ የዛሬው ስነ ስርዓት ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ወደ ኃላፊነት የመጡበትን አንደኛ ዓመት ለማሰብ በጽህፈት ቤታቸው ሲካሄዱ ከነበሩ ክንውኖች ሲካሄዱ ከቆዩ ክንውኖች አንዱ ነው። የአንድ ዓመቱን እንቅስቃሴ የሚያሳይ የፎቶግራፍ ኤግዚቢሽን ተከፍቶ ነበር። የፓናል ውይይቶች በሸራተን አዲስ እንደዚሁም በተባበሩት መንግስታት የስብሰባ ማዕከል ተካሂደዋል። ጠቅላይ ሚኒስትሩም አንደኛ ዓመታቸውን አስመልክተው ጋዜጣዊ መግለጫ ሰጥተዋል። ሰሞኑን እንደምታስታውሰው ይሄኛው እንግዲህ የማጠቃለያው ዝግጅት ነው። በሚሊኒየም አዳራሽ ከቀኑ 9:30 አካባቢ ጀምሮ አሁን እናንተ እየተነጋገርንበት እስካለው ሰዓት ድረስ የተካሄደው የማጠቃለያ ዝግጅት ነው። በዚህ ዝግጅት ላይ ጥሪ የተደረገላቸው እንግዶች ናቸው የተገኙት። በጥሪ የመጡ ናቸው። ከተለያዩ የህብረተሰብ ክፍሎች የተለያዩ ህብረተሰብ ክፍሎችን የሚወክሉ እንደዚሁም ታዋቂ ሰዎች፣ ምሁራን፣ ሌሎችም የተገኙበት ነው። የሙዚቃ ዝግጅቶችም ነበሩ። አንጋፋውን መሐሙድ አህመድን፣ አለማየሁ እሸቴን ጨምሮ ሌሎች ድምፃውያንም ዝግጅቶቻቸውን ያቀረቡበት፣ የግጥም ዝግጅቶችም እንደዚሁ የቀረቡበት፣ አንዲት ታዳጊ እንደዚሁ በኦሮምኛና በአማርኛ በቃሏ ጭምር የያዘችውን ረጅም መደባድብና ግጥም በማቅረብ ከፍተኛ አድናቆት ያቀረበችበት ነው። እንግዲህ በርካታ ነገሮችን ያካተተ ነበር ዝግጅቱ። አሁን ማምሻውን ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ነው እየተጠቃለለው። ሰለሞን፣
እንግዲህ ዋናውም ጉዳይ የእርሳቸው ወደ 4 ኪሎ መዝለቅ ጉዳይ ነውና አንደኛ ዓመት ነውና እንዴት ነበር የጠቅላይ ሚኒስትሩ ንግግር የተጀመረው?
እንግዲህ ጠቅላይ ሚኒስትሩ ንግግራቸው እንግዲህ አብዛኛውም ሰው በሙዚቃ ዘና ያለ ቢቆይም ያው ሲጠባበቅ የቆየው ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ንግግር ነበር። ጠቅላይ ሚኒስትሩ ንግግራቸውን አዳራሽ ውስጥ ለተሰበሰበው ሰው ብቻ አልነበረም ያደረጉት፣ ለዛ ይታሰብ አልነበረም። ኢትዮጵያውያን ወገኖች፣ መላ ኢትዮጵያውያን እያሉ ከሀገር ውስጥ እስከ ውጭ ሀገር በተለያዩ ዓለም ሀገራት ያሉትን ኢትዮጵያውያን ሁሉ በሚመለከት መንገድ ነበር ንግግራቸውን ያቀረቡት። የጀመሩትም በምስጋና ነው። ሰለሞን፣ መጋቢት 24 ቀን ቃለ መሐላ ፈጽመው ስልጣን ከያዙበት ጊዜ ጀምሮ አጠገባቸው ላልተለዩ መስዋዕትነት ጭምር ለከፈሉላቸው ኢትዮጵያውያን ምስጋና በማቅረብ ነው የጀመሩት። እስቲ እናዳምጣቸው።
መላ ኢትዮጵያ ሕዝብ በዚህ ዓመት በሄድኩበት ስፍራ ሁሉ በፍቅር በደስታ ከጎንህ ነን በሚል ስሜት የደገፋችሁኝ ወገኖቼ፣ እንዲሁም ሰኔ 16 የተሰነቀልኝን የሞት ድግስ ተሻምታችሁ በመውሰድ የሞታችሁልኝ፣ የቆሰላችሁልኝ፣ የደማችሁልኝ ወገኖቼ በዋሽንግተን ዲሲ፣ በሎስ አንጀለስ፣ በሚኒሶታ፣ ከመላ አውሮፓ የተውጣጣችሁ፣ በፍራንክፈርት በዚያ ብርድ ሙሉ ቀን መሪያችን ይመጣል እናደምጠዋለን ብላችሁ ለዘመናት ተለያይታችሁ ከነበራችሁበት ያ አስፈሪ የተራራቀ ስፍራ ድልድይ በመገንባት በአንድ ላይ ኢትዮጵያ እያላችሁ ያዜማችሁ ዲያስፖራ ወገኖቼ በሙሉ፣ ያለኔ ኢትዮጵያ፣ ያለኔ ኢትዮጵያውያን መኖር ትችላላችሁ። እኔ ግን ያለ እናንተ ምንምና የማረባ ነኝ።
እንግዲህ እስክንድር፣ የሚገርም አይነት መክፈቻ ነው ያደረጉት ጠቅላይ ሚኒስትሩ። ከመጡበት ጊዜ ጀምሮ ሌላው ጉዳይ ይዘውት የቆዩት ነገር በኢትዮጵያዊነት ላይ ያተኮረ በኢትዮጵያዊነት ላይ የሚያጠነጥን አቋምና አጀንዳ ነው። የዛሬውስ ንግግራቸው ምን ይመስል ነበር? ይህንን አስመልክቶ
እንግዲህ ሰለሞን፣ አንተም እንዳልከው ጠቅላይ ሚኒስትሩ በተለይ በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲያገኙ ያደረጋቸው አንዱ ምክንያት ኢትዮጵያዊነት ላይ ያላቸው አቋም በየንግግሮቻቸውም የሚያንጸባረቁት አቋም ነው ማለት ይቻላል። እንደምታውቀው 27 ዓመታት ከኢትዮጵያዊ ማንነት ይልቅ በብሔር ማንነት ላይ ያተኮሩ ንግግሮች ሲደረጉ ከቆዩ በኋላ እንግዲህ በብሔር ማንነት ላይም ተተኩሮ ከቆየ በኋላ ራሱ ገዢው ፓርቲ ኢህአዴግም ያመነው ነው። ይሄ ሰላምን በነገራችን ላይ ኢትዮጵያዊ ማንነትንና ብሔረሰባዊ ማንነትን አጣጥመን ወይ ደግሞ ሚዛናዊ በሆነ መንገድ ጠብቀን አልተጓዝንም የሚለው ግምገማ የገዢው ፓርቲ ራሱ ጭምር ነው። ተንታኞችም እንደሚሉት 27 ዓመታት ከኢትዮጵያዊነት ይልቅ በብሔር ማንነት ላይ ተተኩሯል፣ በልዩነት ላይ ተተኩሯል ይላሉ። እና ጠቅላይ ሚኒስትሩ ገና መጋቢት 24 ቀን የኢትዮጵያ መሪ ሆነው ቃለ መሐላ ከፈጸሙበት ቀን ጀምሮ ኢትዮጵያን በተመለከተ ያደረጓቸው ንግግሮች ኢትዮጵያዊነት ላይ ያደረጓቸው ንግግሮች ናቸው አንዱ ተቀባይነት እንዲያገኙ ያደረጋቸው። አንድ የፖለቲካ ተንታኝ፣ የአዲስ አበባ ዩኒቨርሲቲ ፖለቲካ ተንታኝ እንዳሉትም በርካቶች ኢትዮጵያን ለመጀመሪያ ጊዜ በመሪያችን ንግግር ውስጥ አየናት ብለዋል፣ ያን ንግግር ከሰሙ በኋላ በሳቸው አገላለጽ እና በዛሬው ንግግራቸውም ላይ እንግዲህ የዛሬው ንግግራቸው ሰለሞን በጭብጨባ የታጀበ አብዛኞች በስሜት የተከታተሉት ንግግር ነበር ማለት ይቻላል። በተለይ ስለ ኢትዮጵያዊነት የተናገሩት ነው ከዚህ አንጻር ጎልቶ የሚጠቀሰው። ሲናዳምጣቸው ስለዚህ ካሉት ውስጥ
ኢትዮጵያዊነት ዘመም ካለበት ቀና እናድርገው የሚለውን ፕሮጀክት አብረን ስንጀምር ኢትዮጵያዊነት ታክቲክ ወይም ቴክኒክ መሆን አይችልም። ኢትዮጵያዊነት የማይቆራረጥ ፏፏቴ፣ የማይፈረካከስ አለት፣ የነበረ የሚኖር ድንቅ ምስጢር መሆኑን በመገንዘብ ጭምር ነው።
እስክንድር፣ እንግዲህ ይሄ ሁሉ ነገር ሆኖ ለውጡ መጥቷል። አሁን እርሳቸው የሚመሩት እና በራሱ በገዢው ፓርቲ ውስጥ ጨምሮ የተቀጣጠለው ለውጥ መጥቷልና ስለ ለውጡስ ምንድን ነው ያላቸው ሀሳብ ጠቅላይ ሚኒስትሩ?
እንግዲህ ለውጡን በተመለከተ ባለፈው አንድ አመት ከፍተኛ ስራዎች መሰራታቸውን ጠቅሰዋል ጠቅላይ ሚኒስትሩ። ነገር ግን የተወሰኑ ነጥቦችን ካነሱ በኋላ በዚህ ሁኔታ እናንተ የተገኙትን ለውጦች በመዘርዘር ጊዜ ማባከን አልፈልግም ነው ያሉት። ግን ዋናው የጠቀሱት ነገር ምንድን ነው ሰለሞን? ከዚህ አንጻር ለውጡ የመጣው ወይም ለውጦቹ የመጡት በጋራ ነው በሚል ምስጋና ጭምር ያቀረቡበት ነው ለውጡን በተመለከተ የገለጹት። እናዳምጣቸው እስኪ።
የተወደዳችሁ የኢትዮጵያ ሕዝቦች፣ ለውጡ እንደ ውሃ ፈሳሽ እንደ እንግዳም ደራሽ የመጣ አልነበረም። ብዙዎች የሞቱለት፣ የተገረፉለት፣ የታሰሩለት፣ የተሰደዱበት፣ ያለቀሱበት፣ የጸለዩበት የሁላችን ድምር እንጂ የጥቂት ግለሰቦችም አልነበረም። ይህ በብዙዎች ዋጋ የመጣን ለውጥ በተባበረ ክንድ በመደመር ሐሳብ መጠበቅና ማስቀጠል ከመላ የኢትዮጵያ ሕዝቦች የሚጠበቅ አደራ ይሆናል።
እንግዲህ ለውጡ መጣ ባሉት መንገድ ጠቅላይ ሚኒስትሩ፣ ዋናው ነገር ግን ለውጥ ለለውጥ ሲባል ሳይሆን ለውጥ ለሕይወት ለኢኮኖሚ ማደግና ለኑሮ ደረጃም መለወጥ ጭምር ነውና ያስፈለገው። በዚህ በኩልስ ጠቅላይ ሚኒስትሩ ምንድን ነው ያንጸባረቁት? አስተዳደራቸው ምንድን ነው ያከናወነው?
እንግዲህ ከዚህ አንጻር ሰለሞን፣ በተለይ ኢኮኖሚውን በተመለከተ አንዳንድ ወገኖች በዚህ በሽግግሩ ወቅት ወይም በዚህ የለውጥ ዓመት ኢኮኖሚ ተቀዛቅዘዋል የሚሉ አስተያየቶች ሲሰጡ የሚደመጡ ወገኖች አሉ። አንዳንዶች ደግሞ የለም፣ ኢኮኖሚው በለውጡ ምክንያት አሁን እየተካሄዱ ባሉ የለውጥ እንቅስቃሴዎች ወይም በለውጡ ዓመት ምክንያት የተቀዛቀዘበት ሁኔታ የለም የሚሉ ወገኖችም አሉ እና ኢኮኖሚው በዚህ አንድ ዓመት ውስጥ መነጋገሪያ ከሆኑ ርዕሶች አንዱ ነው። ነገር ግን ጠቅላይ ሚኒስትር አብይ አህመድ ባለፈው 7 ወር በተለይ በመቶ ዓመታት ጭምር ያልታየ ኢኮኖሚያዊ ስኬት መገኘቱን ጭምር ነው በተለይ ከውጭ ምንዛሪ ግኝት አንጻር ማለት ነው የጠቀሱት። እስኪ ከዚህ ከኢኮኖሚው አንጻር ከተናገሩት ውስጥ በጥቂቱ እናዳምጥ።
ባለፉት 7 ወራት ብቻ ወደ ኢትዮጵያ በኢንቨስትመንት፣ በብድር፣ በእርዳታ፣ በሬሚታንስ እና በሰርቪስ 13 ቢሊዮን ዶላር ማምጣት ችለናል።
እንግዲህ ይሄ ጥቅል አይነት መግለጫ ነው፣ አባባል ነው። ወደፊት ያው ዘርዘር አድርገን የምንመለከተው ይሆናል። እስክንድር፣ ወደፊትስ ምንድን ነው የሚያስቡት? ምንድን ነው ጉዟቸው? መጪውን ዘመን እንዴት ነው የሚያዩት ጠቅላይ ሚኒስትሩ?
እንግዲህ ሰለሞን፣ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ገና 1 ዓመታቸው ነው። ነገር ግን ዛሬ ያደረጉትን ንግግር ያዳመጠ ሰው አንድ የስልጣን ተርም ወይም የስልጣን ዘመን 5 ዓመት ነው እንግዲህ የጠቅላይ ሚኒስትር የስልጣን ዘመን በኢትዮጵያ ሕገ መንግስት መሰረት የጨረሰ ሰውና ለሚቀጥለው ምርጫ የሚወዳደር አይነት ይመስል ነበረ። አንዳንዶች እንደሚሉት ጠቅላይ ሚኒስትሩ የሰሩት ስራ ሲታይ የአንድ ዓመት አይመስልም፣ ለውጡ የአንድ ዓመት ህፃን አይመስልም የሚል አስተያየት ይሰጣሉ። በዛሬው መድረክ ላይ ለምሳሌ በርካታ ስራዎች መሰራታቸውን እኛም ትናንትናም ጭምር ያነጋገርናቸው ምሁራን፣ የተለያዩ የህብረተሰብ ክፍሎች ተንታኞች ይናገራሉ። እሳቸው ግን በዛሬው ንግግራቸው ስኬታቸው ላይ ከማተኮር ይልቅ እስከ ይቅርታ እስከ መጠየቅ ነው የሄዱት። ይሄ ደግሞ የበርካቶችን ቀልብ የገዛላቸው አባባል ነበረ። የጎደሉ ነገሮች ካሉ ይቅርታ እጠይቃለሁ፣ ወደፊት በቀጣይ ደግሞ ሌሎች ስራዎችን በመስራት ተግቶ በመስራት ተጨማሪ ድሎች ለማስመዝገብ እሞክራለሁ ሲሉ ነው በትህትና የገለጹት። እና ከዚህ አንጻር ካሉት ውስጥ ጥቂቱን እናዳምጥ ሰለሞን።
መልካም።
ተርቦ የከረመ ሰው መጀመሪያ ያገኘውን ዳቦ በተለየ ፍቅር እና አድናቆት እንደሚጎርሰው ሁሉ ለውጡን በአንድ ልብ ከጎረስን በኋላ ረሃባችን አስታክሰን የዳቦውን ከለር ጣዕምና ማጣቀሻውን እንደሚመርጥ ረሃብተኛ አሁን ግራ ቀኝ ማማተራችንና መፈለጋችን ሰዋዊ ባህሪ ነውና እንደ እንግዳ ባህሪ የማናየው። ነገር ግን የጠገበን ሰው ደረቅ ዳቦ ብቻ ሳይሆን ጣፋጭ ከጎኑ ማስቀመጥ ግዴታችን መሆኑን ተገንዝበን ለሕዝባችን የባለፈውን ድል በመናገር ብቻ ሳይሆን አዳዲስ ድል በማስመዝገብ ኢትዮጵያውያንን ጃግም እንደምናኮራ ላረጋግጥላችሁ እወዳለሁ።
እንግዲህ እስክንድር፣ በነገራችን ላይ አንተም አሁን ጠቆም አድርገህ አንስተኸዋል፣ ከፊት ምርጫ አለ። በርግጥ ይሄንን ምርጫ በተመለከተ አንዳንድ ፓርቲዎች ግዜ ይራዘምልን ሲሉም የጠየቁ ነበሩ ቀደም ሲል። ለማንኛውም ግን ምርጫ ይደረጋል ቀደምም ዘገየም። ይሄንንስ ምርጫ በተመለከተ ጠቅላይ ሚኒስትሩ ያላቸው አቋምና ሐሳብ ምንድነው?
እንግዲህ አንተም እንዳልከው ሰለሞን ከአንድ አመት በኋላ ነው እንግዲህ በኢትዮጵያ አጠቃላይ ምርጫ ይደረጋል ተብሎ የሚተበቀው። ነገር ግን አሁን ካሉ ሁኔታዎች አንፃር ምርጫውን በዛ ሰዓት ማካሄድ ይቻለ ይሆን ወይ በሚል የሚጠይቁ የፖለቲካ ፓርቲዎች አሉ። ምክንያታቸው ደግሞ ለምርጫው መደላድል የሚሆኑ ስራዎች ተሰርተው ላያልቁ ይችላሉ ባንድ አመት ውስጥ ማለት ነው። ለምሳሌ የምርጫ ህጎችን የማሻሻል፣ ምርጫ ቦርድን በተገቢው ሁኔታ የማደራጀት ስራ፣ ሌሎችም የሰላምና የጸጥታ ጉዳዮች የመሳሰሉት በአንድ አመት ውስጥ ተሰርተው ያልቃሉ ወይ በሚል ምርጫው መራዘም እንዳለበት ከወዲሁ አቋማቸውን ይፋ እያደረጉ ያሉ ፓርቲዎች አሉ። አይ ምርጫው በተያዘለት ጊዜ መያዝ አለበት የሚል አቋም ያላቸው ፓርቲዎችም አሉ። ኢህአዴግ እና ጠቅላይ ሚኒስትር አብይ አህመድ እስካሁን ሲያራምዱ የነበረው አቋም ምርጫው በተያዘለት ጊዜ ይካሄዳል፣ ነገር ግን እኛ የምንነግራችሁ የእኛን አቋም ነው፣ ብቻችንን አንወስንም ነው እስካሁን ጠቅላይ ሚኒስትሩም በኢህአዴግም በኩል ያለው አቋም። ነገር ግን ምርጫውን በተመለከተ ጠቅላይ ሚኒስትሩ ዛሬም ያንጸባረቁት እስካሁን ድረስ ወደ ስልጣን ከመጡ ጊዜ ጀምሮ ሲያንጸባረቁት የነበረውን አቋም ነው። በነጻና ፍትሐዊ የሆነ እንዲሁም ለአፍሪካ ምሳሌ የሚሆን ምርጫ እንደሚያካሂዱ ነው ቃል የገቡት። እስቲ እናዳምጣቸው።
በሚቀጥለው ዓመት በምርጫ ቦርድ ውሳኔ የሚኖረን ምርጫ ፍጹም ነጻ ዴሞክራሲያዊ በመሆን ዳግም ለአፍሪካ አዲስ ትምህርት ለመስጠት አርአያ የምንሆንበት እንደሚሆን የላቀ ተስፋዬን ኢትዮጵያውያንም በዚያው ስሜት እንዲጠባበቁ ልናገር እፈልጋለሁ። ባለፈው ዓመት ስትጠብቁ ቢሆን ስትሉ የጎደለ ያልተሟላ ካለ ቆሚ ብቻ ሳይሆን በከፍተኛ ትህትና ኢትዮጵያውያንን ዝቅ ብዬ ይቅርታ መጠየቅ ፈልጋለሁ። ቁጣችሁ ተክሳዛችሁ ለኔ ሽልማቴ ነበር፣ ኢትዮጵያውያን ካልጠበቁ እንደማይቆጡ ስለማቅ። በኔ ተስፋ ጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማነስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ።
እንግዲህ እኚህ ጠቅላይ ሚኒስትር ወደ ስልጣን ከዘለቁበት ጊዜ ጀምሮ በተደጋጋሚ ይቅርታዎችን በመጠየቅ የሚታወቁ ናቸው። እስክንድር በዛሬውም ዕለት ደግመውታል ይህንኑ። ይሁን እንጂ ያለፈው የአንድ ዓመት ዘመናቸው ከለውጥ ሂደት ጋር ቀደም ሲል እንዳሉት እርሳቸው ከነበረው ፍቅር ጋርና ከሰው መረባረብ ጋር የተያያዘ ብቻ አልነበረም። ብዙ ሁከት ታይቷል፣ ብዙ መፈናቀል ታይቷል፣ ብዙ ሕይወቶች የጠፉበትም ዓመት ጭምር ነበረ እና ንብረት የወደመበት፣ ባንኮች የተዘረፉበት እና ሌሎችም እንደዚህ አይነት ሰላማዊ ያልሆኑ እንቅስቃሴዎች የነበሩበት ውጥረት የበዛበት ዓመት ነበረ። ምንድን ነው ለመሆኑ ጠቅላይ ሚኒስትሩ ስለዚህ ጉዳይ ያሰቡት?
እንግዲህ አንተም እንዳልከው የስኬቶቹን ያህል ፈተናዎችም የነበሩበት አመት ነው ብለዋል ጠቅላይ ሚኒስትሩ በንግግራቸው። ከዚህ ቀደምም ያሉትን ነው እየደገሙት። ነገር ግን ለምሳሌ መፈናቀሎችን በተመለከተ ኢትዮጵያ ውስጥ እንግዲህ በሀገር ውስጥ የተፈናቀሉ 3 ሚሊዮን ሰዎች በሙሉ ከለውጡ ከመጣ በኋላ አይደለም የተፈናቀሉት በሚል ማስተካከያ ሰጥተዋል። ሰሞኑን በሰጡት መግለጫ ሰለሞን ካስታወስ እኔ ከዛ የወረስኩት ነው ብለዋል። አንዳንዶቹ ግጭቶችም እንግዲህ ከለውጡ በፊት የነበሩና እሳቸው የተረከቧቸው እንደሆኑ ነው እሳቸው የሚናገሩት።
አዎ በእርግጥ ሁሉ መፈናቀል ባይሆንም በእርሳቸው የስልጣን ዘመን ግን ያየነው ብዙ መፈናቀል ነበር በተለያዩ አካባቢዎች ለማለት ነው። ስንዘግብ የቆየናቸውን ለመጥቀስ ለማስታወስ ያህል ነው።
ችግሮቹን ጠቅሰዋል ጠቅላይ ሚኒስትሩ። ከዚህ አንጻር በተለይ እንግዲህ ስለ ሰላም ጥሪ አቅርበዋል ሰለሞን። ኢትዮጵያ ውስጥ እንደምታውቀው በትግራይና በአማራ ክልሎች መካከል ፍጥጫ መኖሩ ይታወቃል። በምዕራብ ጉጂና በጌዶ መካከል በሶማሌና በኦሮሚያ አዋሳኝ ወረዳዎች መካከለ ሌሎችንም እንደዚህ መጥቀስ እንችላለን። ያለ መረጋጋት እና ስጋቶች አሉባቸው አካባቢዎች ማለት ነው። እጣቸው ከዚህ አንጻር ጥሪ አቀርበው ነበር ሰለሰላም ሰለሞን ሲናዳምጣቸው።
መላው የኢትዮጵያ ህዝቦች የለመድነውን አንገት የሚቀላውን ሰይፍ ሳይሆን የሰላሙን የይቅርታውንና የፍቅሩን ሰይፍ በመምዘዝ ኢትዮጵያን እንደ ጥንቱ ታላቅ የማድረግ ፕሮጀክት ከእያንዳንዱ ዜጋ የሚጠበቅ እንጂ ከአንድ ጠቅላይ ሚኒስትር የማይጠበቅ መሆኑንም እንዲሁ ልገልጽላችሁ ፈልጋለሁ። ኢትዮጵያውያን፣ አንተ ጤና እንድታድር ጎረቤትህ ጤና ይደር ይላሉ። ጎረቤት ብቻ ሳይሆን ወንድም የሆነው የኤርትራ ህዝብ ጥርስና ከንፈር መሆን ሲገባው ላለፉት 20 ዓመታት አይንና ቅንድብ ሆኖ መቆየቱም የማይዘነጋ ጉዳይ ነው።
እንግዲህ እስክንድር፣ ጠቅላይ ሚኒስትሩ በግማሽ ሰዓት ያህል ንግግራቸው ውስጥ ብዙ ቁም ነገሮችን አንስተዋል። በእርግጥ በዚህ አጭር ዘገባ ውስጥ አካቶ ሁሉንም ነገር ማየት ከባድ ነው የሚሆነው። በዚያም ላይ የታመቁ ትንታኔ የሚያስፈልጓቸው ብዙ ሐሳቦች አሉና ምናልባት ለማጠቃለያ የምትሰጠን ካለ።
እንግዲህ ምንድነው ሰለሞን፣ ይህ ንግግር ምናልባትም ስልጣን ከያዙ በኋላ ካደረጓቸው ንግግሮች የመጋቢት 24ን ጨምሮ ከፍተኛ ተቀባይነት ካገኙላቸው ንግግሮች አንዱ ነው ማለት ይቻላል። ይሄን እየተናገርኩ ያለሁት በአዳራሽ ውስጥ ዛሬ እሳቸው ንግግር ባደረጉበት አዳራሽ ታዳሚ ከነበሩ ሰዎች ስሜት በመነሳት ነው። እዛ የነበረው ስሜት የተለየ ነበረ። እንዳልኩ በጭብጨባ የታጀበ በልዩ ስሜት የተደመጠ ንግግር ነው ያደረጉት። ንግግራቸውን አጠቃለውም ወደ ሲመለሱ ወደ መኪናቸው ያመሩት በሰው መሃል ነው አቋርጠው የሄዱት። ፊትለፊት ነው በተለይ የበራ አልወጡም እና በዛ መሃል ከዚህ ቀደም ያየናቸውን ትዕይንቶች መመልከት ይችላሉ ሰለሞን። እሳቸው በሚወጡበት ሰዓት አብይ አብይ የሚሉ ድምጾች፣ አብይ እንወድሃለን በሚል ወጣቶች ወደ እሳቸው ለመሮጥና ከእሳቸው ጋር ለመገናኘት ይደረጉ የነበሩ ሩጫዎች፣ ጩኸቶች ነበሩ እና ምናልባትም ይሄ ስልጣን በያዙ ሰሞን አካባቢ በነበራቸው የተለያየ የንግግር ጊዜ ወይም ቆይታ ስንመለከታቸው የነበሩ ትዕይንቶች የተደገሙበት ነበር ማለት ይቻላል። አሁን በሚሊኒ ማዳራሽ የታየው ሰለሞን።
መልካም እንግዲህ እስክንድር፣ በተከታይ ቀናት ዝርዝር ካሉ ጉዳዮች ጋር እና ከትንታኔዎችም ጋር ተጨማሪ ዘገባዎችህን እንጠብቃለን እንደተለመደው። ለዛሬ ግን ለዘገባህ በጣም አመሰግናለሁ። ደህና ምሽት።
አመሰግናለሁ ሰለሞን። መልካም ምሽት።
ክቡራትና ክቡራን አድማጮች እስካሁን ድረስ የተከታተላችሁት የዕለቱን አብይ ርዕስ ዘገባ ነበር። የጠቅላይ ሚኒስትር አብይ አህመድን ወደ መንበረ ስልጣኑ መምጣት አንደኛ ዓመት አስመልክቶ የተቀናበረውን ዘገባ ነበር። ይሄ ዝግጅታችን ይቀጥላል። ተከታዩ ክፍለ ጊዜ ይህንኑ የዶክተር አብይ አህመድን ወደ መንበረ ስልጣን መዝለቅ አንደኛ ዓመት አስመልክቶ የተዘጋጀ የህዝብ አስተያየት የሚደመጥበት ነው። በየአካባቢው ያሉ ሪፖርተሮቻችን ያሰባሰቧቸው አስተያየቶች ተካተውበታል።
በአዳማና በአካባቢዋ ያሉት ነዋሪዎች ስላለፈው አንድ ዓመት ምን ያስባሉ? ሙክታር ጀማል ያነጋገራቸው ያሉትን ያካፍለናል።
እኔ ከድር እባላለሁ። አዳማ ነው የምኖረው። በጥንካሬ በኩል የማየው ዶክተር አብይ ከመጣ በኋላ እቺ ሀገር ልትበታተን በደረሰችበት ሰዓት ዶክተር አብይ መጥቶ ሀገሪቷን በማረጋጋቱና ሰላም በመፍጠሩ ሰላም አገሪቷ በመሆኑና ያለውን ችግር በማረጋጋቱ ዶክተር አብይ ትልቅ ሚና ተጫውቷል ብዬ ነው የማምነው። አንደኛው። በሁለተኛ ደረጃነት ደግሞ በጣም ለ27 ዓመት ተለያይተው የቆዩ በተለይ በኢትዮጵያና በኤርትራ መካከል ያለው ነገር ዓለምን ያስደመመ አፍሪካን ያስደመመ ትልቅ ተአምር የሰራበት ዶክተር አብይ ነው። ዶክተር አብይ ባይመጣ ኖሮ ኢትዮጵያና ኤርትራ አይታረቁም ነበረ። 100% ነግር ይህንን ነው። በሶስተኛነት ደረጃ መታየት ያለበት ዶክተር አብይ ከመጣ ጊዜ ጀምሮ ይሄን የኢትዮጵያን ሕዝብ ሙሉ በሙሉ ይታሰሩ የነበሩትን ሰዎች በአጠቃላይ ይቅርታ በማድረግ የፖለቲካ እስረኛ ሙሉ ለቋል። ወንጀለኛን አይደለም የፖለቲካ እስረኛን ለቋል። መሻሻል አለበት ብዬ የማስበው የህግ በላይነት ሊከበር ይገባል። የህግ በላይነት ካልተከበረ ኢትዮጵያ ውስጥ በጣም አስቸጋሪ ሁኔታ ላይ ነው የምንኖረው ማለት ነው።
ሁለተኛ ወረሰፊነቱ ጥሩ ሆኖ ይሄ ወረሰፊነቱ ባይበዛ በልኩ ቢደረግ።
እኔ ስሜ ሳራ ዱቤ ይባላለሁ። የሻሸመኔ ከተማ ነዋሪ ነኝ። በዶክተር አብይ ዘመን በዝቷን ለማክ ብዙ ለውጦችን አይተናል። አንድነት የሚለው ነገር ባንበተን አንዱ እንኑር የሚለው ነገር እንደ መፈክር ያዘውን በተግባር ምድር ላይ እያሳየን ያለ ጀግና ነው። ይሄን እሱ ያመጣልንን የአንድነት ኃይል ይዘን እኛ የኢትዮጵያ ብሔር ብሔረሰቦች ተዋደን ተቻችለን ባንበታችን በአንድነታችን ተግተን ለሀገራችን ለኢትዮጵያ ጥሩ ምሳሌ ሆነን ለአፍሪካ ለዓለም አቀፍ ጥሩ ምሳሌ መሆን አለብን። የአብይን አሪያና የአብይን መንገድ መከተል መቻል አለብን። አብይ በዚህ አንድነት ትልቅ ለውጥ አሳይቶናል። እኔ አሁን የህግ የበላይነትን በተመለከተ የህዋነት እንዳለ ሆኖ ተፋቅሮ ተዋዶ አብሮ በሰላም መኖር ሆኖ ይሄን ተገን በማድረግ የዚህን አገር ሰላም የማይፈልጉ ከሌት ተቀን ተኝቶ የማያድሩ ዜጎች አሉና እነዚህን ዜጎች ለይተን አውጥተን መንግስት ብቻ ሳይሆን ህብረተሰቡ ራሱ ከጎረቤቱ ከቤቱ አንስቶ ጽንፈኛውን መጥፎውን አካል መንጥረው አውጥቶ ለህግ ሰጥቶ የህግ የበላይነት መከበር አለ።
እሺ፣ እኔ ቦንሳ እውነቱ ረና እባላለሁ። የምኖረው አዲስ አበባ ነው። ዶክተር አብይ ስልጣን ከያዙ ሀገር ውስጥ ካለው የፖለቲካል ሪፎርም በተጨማሪ በአፍሪካ ቀንድ አካባቢ ያለውን የሰላም እርስ በርስ የመነጋገር ድርሻ ከኢትዮጵያ ከኤርትራ ጋር ካላት በተጨማሪ ማለት ነው ያንን የሰሩት እንደ ጥሩ ማሳያ በዓለም አቀፍ ደረጃም የተወደሰላቸው መሪ ሆነዋል። እንዳውም ከዚያም አልፎ በአረብ ባህረ ሰላጤ ሀገራት ጋር ያለው ከነ ካታር፣ ከነ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት እነዚህ ጋርም ያላቸውን ሪሌሽን እዚያም አካባቢ ያላቸው ተቀባይነት በትላልቆቹ አውሮፓም ሀገራት ያላቸው እንደ ትልቅ የዲፕሎማሲ ድል ልናይ እንችላለን። ምንድነው የኔ ስጋት? አሁንም ይሄ የፖለቲካ ምህዳሩ ዝም ብሎ ልቅ የሆነ ነጻነት እየሆነ ይመስለኛል። መንግስትም ይሄ ህዝቡ ራሱ ይሄንን ከዚህ በፊት የነበረውን ቁርሾውን እንዲያራግፍ እንዲያወጣ ዝም ብሎ ልቅ የሆነ እንትን ይመስለኛል እና ይሄኛው በእኔ ግምት ገደብ ሊኖረው ይገባል። ምንም እንኳን አሁን በየቦታው የምናያቸው ረብሻዎች፣ በየቦታው የምናያቸው ራስን እንደ መንግስት የመሾም በየሰፈሩ የጎበዝ አለቃ መነሳት እነዚህ ሁሉ የፖለቲክ ይሄ ምህዳሩ ዝም ብሎ ያለምንም ገደብ ዝም ብሎ መለቀቁ ይመስለኛል እና ይሄ ደግሞ አደጋ ሊያመጣ ይችላል ብዬ አስባለሁ እና መንግስት ተቋማዊ ማድረግ አለበት። አሁን የሚሰራቸው ነገሮችን
መንገድ ማባራለሁ የምኖረው ዛሬ ወዴ ነው። ዶክተር አብይ አንደኛ ዶክተር አብይ ስልጣን ከመጡ በኋላ በዚህ በ365 ቀን ውስጥ የሰሩት ዋነኛ ነገር ቢኖር ውጭ ያሉ የፖለቲካ ፓርቲዎች በፊት በአሸባሪነት በተለያዩ ነገሮች ሲፈረጁ የነበሩት በነጻነት ወደ ሀገር ገብተው እንዲታገሉ ማድረጋቸው አንድ በበጎ የሚነሳ ነገር ነው። ሁለተኛ ሰዎችም ሆኑ የፖለቲካ ፓርቲዎች ህግን ሳይጻረሩ ወይም ህግ ሀሳባቸውን በፈለጉት መንገድ የመግለጽ መብት መሰጠቱ ይሄ ማለት የኢትዮጵያ ህዝብ ከዚህ በፊት ሲነፈግ የነበረው መብት ነው። ይሄን መብት መስጠታቸው አንድ ነገር ነው። ሌላ ሶስተኛ ማነሳው ነገር ብሄር፣ ለምሳሌ ዶክተር አብይ ብዙ ግብጽ ይሄዳሉ፣ የተለያዩ የውጭ አለማት ይሄዳሉ። በእስር የሚሰቃዩትን ከእስር አስፈትተው በራሳቸው ፕሌን ኢቨን ይዞ እስከ መምጣት ድረስ ይደርሳሉ። ይሄ የሚነሳ ነገር ነው። እንዲሻሻል የምፈልገው ነገር አለ። በፌዴራሊዝም ኢትዮጵያ ብሔር ብሔረሰቦች የሚጠይቋቸው ብዙ ጥያቄዎች አሉ። በፌዴራሊዝሙ ታቅፎ የራሳቸውን ማንነት ለማግኘት የሚጥሩት ሀሳብ አለ። የሲዳማ ማህበረሰብን ማንሳት ትችላለ፣ አማራ ውስጥ የቅማንትን ማንሳት ትችላለ፣ ኦሮሚያ ውስጥ ብሔራዊ ቋንቋ ኦሮምኛ ብሔራዊ ቋንቋ እንዲሆን የመጠየቅ ጥያቄዎችን ሊሆን ይችላል። እነዚህን ጥያቄዎች ለመመለስ የሚያስችል ሂደቶችን ወይም የሚያስችል ድርጊቶችን ከስር መጥረግ አለባቸው ብዬ አምናለሁ።
ሙልጌታ ጽባሃ ደግሞ የመቀለንና የአካባቢዋን ሰዎች አመለካከት ያቀርብልናል።
የዶክተር አብይ አህመድ የአንድ አመት የስልጣን ጊዜ ምን ይዞ መጣ የሚል አንዳንድ የመቀለ ከተማ ነዋሪዎች አነጋግሬያቸዋለሁ። ልዑል ኃይለ ሥላሴ፣ ምሕረት ዑባይና የማነዘር አብሩክ በቀደም ተከተል አስተያየታቸውን ይናገራሉ።
አዳመት ቆይታቸውን ስንመለከተው ፖዘቲቭ የሆኑ ሳይዶችን ስናነሳ የፖለቲካ ጥፋተኞች ተብለው የገቡ እነሱን መፍታት አንድ ትልቅ ጉዳይ ነው። ከእነሱ መካከል ትክክለኛ ወንጀለኞች ቅጣታቸውን በትክክል ሳይፈጽሙ የተለቀቁ ቢገኙም፣ ሁለተኛው የፖለቲካል ምህዳሩ ፖለቲካ ኃይሎች ኢትዮጵያ ውስጥ ያሉ በሰላማዊ መንገድ እንዲታገሉ መፍቀድ፣ ይህም እንደ መልካም ጎን ልንወስደው እንችላለን። የታጠቁ ቡድኖች ቢገቡም ኢትዮጵያ ኮንዲሽን ወደ ባሰ ሁኔታ ቢወስዱ ሁለቱም ነቢያ ባቡስትም እሱም እንደ ስኬት መውሰድ እንችላለን። ሌላው ደግሞ የሴቶችን በተመለከተ ነው። ሴቶችን ወደ ከፍተኛ የስልጣን ቦታ ላይ ማምጣቱ በትክክል ሲምቦሊካሊ ሶሳይቲው ለሴቶች ያለውን አመለካከት እንዲለወጥ በጣም አስተዋጽኦ አለው ብዬ አምናለሁ።
የሴቶች ተዋጽኦ ወይም ሴቶች በደንብ ወደ መንግስት ወደ ሚኒስትሪ ወደ ካቢኔ መግባታቸው መሳተፋቸው ኢንትረስት ኖሮት ወይም ማዳመጥ ፈልጎ ተሳትፎ የነበረው ጠቅላይ ሚኒስትር ነው ብዬ አስባለሁ። እስካሁን ከነበሩት አንጻር
የኤርትራና የኢትዮጵያ የእርቅ ማዕድ ያደረጉት ከሚደግፏቸው ከሚቀበላቸው ጉዳይ ነው።
አቶ መዝገበ ተስፋይ፣ አባዲ ገብረስላሴና ናትናኤል ተክለ ብርሃንም አስተያየታቸውን ይቀጥላሉ።
እሳቸው ከተመረጡ በኋላ አገሪቱ ትርምስ ነው የተፈጠረው። ኢኮኖሚም ሊያድግ አልቻለም። ህዝቡም እንደፈለገው ወጥቶ ሊሰራ አልቻለም። በአጠቃላይ ህገ መንግስቱ ጥሰት ተገኝቷል። ለኢትዮጵያ ህዝብ የማይጠቅም ለትርምስና ለፍጅት ካልሆነ በስተቀር እስካሁን ድረስ ለሰሩት ስራ በእኔ በኩል ጥሩ ስራ ሰርተዋል ብዬ አልገምትም።
ይችን ሀገር ምናልባት ለአንዴም ለመጨረሻው ልናጣት በምንችልበት አይነት ሁኔታ ነው ያለ ነው። አሁን የደህንነት መዋቅሩ በፈረሰበት ሁኔታ ላይ ነው ያለ ነው። በዚሁ ሰዓት መከላከያችን ወደ ቀበሌና ወረዳ ገብቶም የፖሊስ ስራ እየሰራበት ባለ ጊዜ ላይ ስላለን አገሪቱን ከጥቃት መከላከል በማይችልበት ደረጃ ላይ ነው ያለ ነው አሁን።
የዲሞክራሲ ምህዳሩም ይሰፋል የሚለው ግምታችንን በተቃራኒው ያደረገ ሁኔታዎች ነው መፈጠር የጀመሩት። ከዛ በተጨማሪ የትኛውም የአገሪቱ ዜጋ ወደ የትኛውም የአገሪቱ ቦታ ሄዶ የመስራት እንትኑ ተገድቦ ቆይቷል። ጠቅላይ ሚኒስትሩ ወደ ፍረጃ ተሰማርተው እንጅብ፣ ጸጉረ ልውጥና መሳሰሉት ገለጻዎችን በመጠቀማቸው የትግራይ ተወላጆች ብቻ ባይሆኑም ሌሎችም
በዚህ አንድ አመት ውስጥ የተመለከቱትንም ክፍተት እንዲህ ይገልጻሉ።
ኢትዮጵያ ላይ ከተነሳው የፖለቲካ ሲስተም ስህተት የተነሳ ዋናው የተከሰተው የኢኮኖሚ መዳሸቅ አሁን ምልክቶቹ በግልጽ እየታዩ ናቸው። ገበያዎች በጣም እየተቀዛቀዙ ነው። የቆዩ የልማት ሂደቶች በታሰበው ፍጥነት አልቀጠሉም። ትላልቅ ሜጋ ፕሮጀክቶች የሚሄዱበት ፍጥነት በጣም ቀንሷል። ይሄ ደግሞ በጣም ትልቁ የአብይ አህመድ የአንድ አመት ከፖለቲካው አለመሻሻል ጋር ተያይዞ የመጣ ትልቁ ጉድለት ነው ብዬ ነው የማስበው። አብይ አህመድ የተጠቀማቸው ቃላት በስህተትም ቢሆን ሆን ተብሎም ቢሆን የቆየው የአንድ ህዝብ ላይ ያተኮረ ጥላቻ እሱን በጣም አባብሶታል፣ እውቅና ሰጥቶታል ብዬ አስባለሁ።
እሳቸው ከመምጣታቸው በፊት የነበሩ ያለመረጋጋት ችግሮች መቀጠላቸው ነው በጣም አሳሳቢ ነው። አብዛኞቻችን በጣም አሳሳቢ ነው ብለን የምናስበው። ከዛ በተጨማሪ ደግሞ እንደ ትግራዋይ ለውጡ የኔ አይደለም ብሎ የማሰብ ወይም ደግሞ ለውጡ እኔን ማግለል ላይ የተመሰረተ ብሎ እንዲሰማው ያደረጉ አንዳንድ እንቅስቃሴዎች ነበሩ። በጣም የሚያስከፋው ነገር የዶክመንተሪ ጉዳይ ነበረ፣ ትግርኛ ተናጋሪዎች የተባለው ነገር። ያ ነገር አግላይ ሂደቱ አግላይ እንዲመስል ተደርጓል።
መንግስትም እንግዲህ ከኢዩኒዮንና የብሽሽቅ ፖለቲካ ላይ ስላተኮረ እንደሚታወቀው ኢኮኖሚው በትልቅ ሁኔታ ተቀዛቅዞ ነው ያለው። ስራ አጥነት ሰፊው እየታየ ነው ያለው ማለት ነው። ከዛ በተጨማሪ እንግዲህ የፖለቲካ እስረኞችን ጠቅላይ ሚኒስትሩ መፍታታቸው እንደ ትልቅ ነገር መታየት ይችላል። ነገር ግን አሁንም ተመልሶ የፖለቲካ እስረኞች ኢትዮጵያ ውስጥ መፈጠር ጀምረዋል እንደሚታወቀው።
ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም።
አመሰግናለሁ ሙሉጌታ ጽባሃን ለዘገባው። የተከበራችሁ አድማጮች፣ ተመሳሳይ ዝግጅቶች እና የህዝብ አስተያየት ክፍለ ጊዜዎች ሰሞኑንም ይቀጥላሉ። አስተያየቶቻችሁን ስጡ። አሁን የማጠቃለያ ዜና እናሰማችሁ።
በዴንማርክ አርሆስ ከተማ በተካሄደው 43ኛ ጊዜ የዓለም አገር አቋራጭ ውድድርን አንደኛ በመውጣት ላጠናቀቀው የኢትዮጵያ አትሌቲክስ ልዑክ አቀባበልና ሽልማት ስነ ስርዓት መካሄዱን ፋና ብሮድካስቲንግ ዘግቧል። የኢትዮጵያ አትሌቲክስ ልዑክ ውድድሩን 5 ወርቅ፣ 3 ብርና 3 ነሐስ በድምሩ 11 ሜዳሊያዎች በመሰብሰብ ከዓለም አንደኛ ደረጃ ይዞ ማጠናቀቁ ይታወሳል። በውድድሩ ላይ በመሳተፍ በአንደኝነት ላጠናቀቀው የአትሌቲክስ ልዑካን ቡድን በዛሬው ዕለት በአራራት ሆቴል ደማቅ የአቀባበልና የሽልማት መርሃ ግብር መደረጉን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ባደረጉት ንግግር ሁሉም ባለድርሻ አካላት መስራት የሚገባቸውን በመስራታቸው የቀደምቱ የአረንጓዴ ጎርፍ ውጤት መመለስን ማሳያ የሆነና በመደመር መንፈስ በጋራ የመጣ ድል በመሆኑ እንኳን ደስ ያላችሁ ብለዋል ሲል ፋና ብሮድካስቲንግ ገልጿል። በሐረማያ ዩኒቨርሲቲ ተማሪዎች ከትላንትና ጀምሮ የተቃውሞ ሰልፍ እያደረጉ መሆናቸው ታውቋል። በተቃውሞው 2 ተማሪዎች መጎዳታቸውን የገለጹት የዩኒቨርሲቲው ፕሬዚደንት ዩኒቨርሲቲው ከአመሻሽ ጀምሮ ተረጋግቷል ብለዋል። በተቃውሞ ሰልፍ ኦሮምኛ የፌዴሬሽን ቋንቋ እንዲሆንና ሌሎችም ጥያቄዎች ተነስተዋል። በደቡብ አፍሪካ ደርበን ከተማ አካባቢ የሌሎች የአፍሪካ ሀገሮች ዜጎችን ኢላማ ባደረገ ጥቃት ኢትዮጵያውያን ላይ ጉዳት መድረሱን በአካባቢው የሚኖሩ ኢትዮጵያውያን ገለጹ።
አመሰግናለሁ አዳነች። ለማጠቃለያ ዜናው የተከበራችሁ አድማጮች፣ በወቅታዊው የኢትዮጵያ ጉዳይ ላይ ዶክተር ሽመልስ ቦንሳ፣ አቶ ግዛው ለገሰና አቶ ቴዎድሮስ ጸጋዬ በዚህ ምሽት ያደርጉታል ብለን የነበረው ውይይት በጊዜ ጥበት ምክንያት ሊስተናገድ አልቻለም። አብራችሁን ስለ ቆያችሁ እናመሰግናለን። ፕሮዲውሰሯ ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ስናስተናግዳችሁ የቆየ ነው ሶሎሞን አባትና
አዳነች ፍስሐየንን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።